ተከታዩ በትላንትናው ምሽት ጀመር አድርገን በሰዓት እጥረት ሳቢያ ሙሉን ማቅረብ ሳንችል የቀረነው ውይይት ነው። በትላንትናው ዕለት ቃለ መሐላ ፈጽመው አገሪቱን የመምራት ኃላፊነት የተቀበሉት የአዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ንግግር በፖለቲካ ተቃዋሚዎች ዘንድ የነበረውን አቀባበል ይመለከታል። በአገሪቱ የፖለቲካ እንቅስቃሴ ተሳታፊ ከሆኑ በውጭ አገር ከሚገኙ ወገኖች ሁለቱን አነጋግረናል። ተወያዮች የተቃዋሚው የኢትዮጵያ ሕዝብ የጋራ ሸንጎ ፕሬዝደንት ዶክተር ታዬ ዘገየና የኦሮሞ ሚዲያ ኔትወርክ ስራ አስኪያጅ አቶ ጀዋር መሐመድ ናቸው። አሉላ ከበደ ነው ያወያያቸው። በትላንትናው ምሽት እልባት ካደረጉበት ይጀምር።
ዓለም በአንድ በኩል በጥሞና በአግራሞትና በጉጉት በሌላ በኩል ደግሞ በስጋት እየተመለከተው ያለው አገራዊ ለውጥ ላይ እንገኛለን በማለት የሚንደረደሩት ዶክተር አብይ ችግሮቻችን በርካታና ፋታ የማይሰጡ ናቸው ይላሉ። የችግሮቹንም መጠን ግዙፍነት የተረዱ መሆናቸውን ይገልጻሉ። ቀደም ጨረፍ ያደረጉት በነጻነት ሐሳብን የመግለጽ መብት መከበር አስፈላጊ መሆኑን አጽንኦት ሰጥተው ይናገራሉ። እንደ ተቃዋሚ ፖለቲካ ድርጅት ዶክተር ታዬ ተቀራርቦ መስራትን አጽንኦት እንደሰጠ መሪ ነው የሰማችኋቸውና ቀደም ብለው እንደተቀሰሱት ተስፋዎቹ የቱ አካባቢ የሚጀምሩ ስራዎች ያሳዩታል? እርሳቸው እንዳሉት ችግሮቹ በርካታና ፋታ የማይሰጡ ናቸውና።
አመሰግናለሁ። እንግዲህ አሁን መስቀለኛ መንገድ ላይ ነው ሀገራችን ያለችውና ይሄንን ወደ ትክክለኛው ጎዳና ለማስኬድ እንዲቻል የሀገሪቷ ውስብስብ ችግሮችን ለመፍታት ውሉን መጨበጥ ያስፈልጋል። ለዚህ እንግዲህ የህዝብን አመኔታ ማግኘት ነው። ዛሬ ዶክተር አብይ ባደረጉት ንግግር የህዝብን ቀልብ ስበዋል ብዬ ገምታለሁ። ተስፋ ሰጪ ነገሮችን ተናግረዋል። በተስፋ ብቻ ሳይሆን ግን አሁን አንተም እንደጠቀስከው በተግባር መጀመር ያለባቸው ነገሮች አሉ። ዜጎች ሐሳባቸውን በነጻ ለመግለጽ ባደረጉት ለእስር ተዳርገዋል። ለብዙ ጊዜ መብቶቻቸው ተረግጠዋል። መብቴ ይከበር ነው እያለ ያለው የኢትዮጵያ ህዝብ። እነዚህን ለማድረግ ሰፊ ውይይት ወይም የፓርላማ የሚያስፈልግ ነገር ነው ያላምንም። የሚያጠግብ እንጀራ ከምጣዱ ያስታውቃልና እዛች ምጣዱ ላይ እንጀራውን ማስፋት የሚያስፈልጋል። መብቶችን ለማስከበር ሀሳብ በነጻነት መግለጽ፣ እስር ቤት የተወረወሩ ያለምንም ወንጀል የእነሱን ሀሳብ ስለተቃወሙ ብቻ የተወረወሩትን መፍታት፣ ከትላንት ወዲያ የተፈቱትን እነ እስክንድር እና አንዱዓለም እና ሌሎችን ትላንትና መልሰው እስር ቤት አስገብተዋቸዋል። እነዚህን ነገሮች በአስቸኳይ መስተካከል ወይም ደግሞ እርምጃ ሊወሰድባቸው የሚችሉ ናቸው ብዬ አምናለሁ። ስለዚህ ምንድን ነው ባጭሩ የህዝብን አመኔታ ለማግኘት ተግባራዊ ስራዎች መጀመር የተስፋ ስንቅ ምርግጥ መነሻ ነው። እነዛን የተስፋ ስንቆችን ሰንቀን ወደ ተግባር ስንቀይራቸው ህዝብ አመኔታውን ሲሰጥ እንዳሉትም እሳቸው መደማመጥ ሲኖር፣ መከባበር ሲኖር የተቃዋሚውን ተቃዋሚ እንኳን ሳይባል ተፎካካሪ እንዲሆን ነው ማባል ያለበት ብለዋል። በሀገር ግንባታ ላይ እንዲሳተፍ ለማድረግ እድሉን መፍቀድ መስጠት አለባቸው እና እርግጥ ዛሬ የመጀመሪያ ነው፣ የመጀመሪያ ቀን አንድ ነው። ወደፊት ቀኖችና ሳምንታት በሚያደርጉት ተግባራት ይመዘናሉና አሁን ጅማሮው ጥሩ ነው ለማለት ነው ባጭሩ ከሰማነው ንግግር።
መልካም። አቶ ጀዋር ወደ እርስዎ ልምጣ። ዶክተር አብይ በንግግራቸው በርካታ ጭብጦችን ይዳሱ እንጂ ምናልባትም ከቀደመው አሰራሮች ፍጹም ወጣ ማለትን የሚጠይቅ ሁኔታ እንድንመለከት የሚጋብዝ ይመስላል። ዞሮ ዞሮ እሳቸው የገዢው ፓርቲ ሊቀመንበር ናቸው፣ ጠቅላይ ሚኒስትር ኃላፊነቱን የተረከቡት። ለውጥ የሚፈልጉ ሌሎችን የሚያቅፍ ድርጅት እንዲሆን የሚፈልጉትን ያህል በድርጅታቸው ውስጥም የቆየ አሰራርና ልማድ፣ የእሳቸው ወደ ስልጣን መምጣት በራሱ ከተለያዩ ክፍሎች ከሚኖረው ስሜት ጋራ ከውጪ ያለው ይልቁንም እንደርሶ ያለው በፖለቲካው እንቅስቃሴ በወጣቶች እንቅስቃሴ የነቃ ተሳትፎ የሚያደርግና ለውጥን በፍጥነት የሚጠብቀው ወገን እንዴት ያስታርቀዋል ይሄንን? አቶ ጀዋር
እንግዲህ አዎ፣ ዶክተር አብይ የኢህአዴግ ሊቀመንበር ሆነው ኢህአዴግን ወክለው ነው ጠቅላይ ሚኒስትር የሆኑት። ግን በዛ ብቻ ራሳቸውን አሳንሰው ማየት የለባቸውም። ህዝቡን በዛ ብቻ አይደለም የሚያያቸው። ቅድም እንዳልኩት አሁን የተቀበሉት ኃላፊነት ኢህአዴግን ፖሊሲ ስራ ላይ ማስፈጸም አይደለም። ከኢህአዴግ ወደ አዲስቷ ኢትዮጵያ፣ ወደ አዲስ ዲሞክራሲያዊ ስርዓት የሚደረገው ሽግግር እንዲመሩ ፕሪዛይድ እንዲያደርጉ ነው። ዶክተር አብይ ወደ ስልጣን የመጡት በኢህአዴግ ብቻ አይደለም። ኢህአዴግን እንደ ፓርቲ መምራት ብቻ ሳይሆን ኢህአዴግን ከራሱ ጋር አስታርቆ ከህዝቡ ጋር አስታርቆ ወደ ዲሞክራሲያዊ ሽግግር እንዲመጣ ማድረግ ኃላፊነት አለባቸው። በአሁኑ ወቅት በኢትዮጵያ ውስጥ ሁለት ኃይል ነው ያለው፣ ምንም የሚደበቅ አይደለም። አንደኛው የገዢው ፓርቲ ማለትም የህወሀት ወታደራዊና የደህንነት አቅም አለ። ሁለተኛው ደግሞ የህዝብ ኃይል አለ፣ በተለይ የቄሮና የሌሎች የፋኖ የምንላቸው ኃይል አለ። ይሄ ሁለት ኃይል ነው። ፒፕል ፓወር እና ስቴት ፓወር አለ። በአሁኑ ወቅት ሁለቱ እኩል ሚዛን እየደፋ የመጣበት ሁኔታ ነው ያለው። የዶክተር አብይ ኃላፊነት ይሄንን ሁለቱን ለማስታረቅ አንዱ አንዱን ሳይንደው፣ በተለይ የህዝቡ አቅም ያለውን ስርዓት ሳይንደው ወደ አዲስ ፍራት የማሻገር ኃላፊነት ያለባቸው ይሄን በማድረጉ ላይ የህዝቡን ፓወር የህዝቡን ጉልበት መጠቀም መቻል አለባቸው። ይሄን ለማድረግ ደግሞ ህዝቡን የሚያስደስት ህዝቡን ከጎናቸው አሰልፎ የሚያስቆጥል ስራዎችን መስራት አለባቸው። ከነዚህ ውስጥ ለምሳሌ አሁን በአሁኑ ወቅት ያለው የስቴት ኦፍ ኢመርጀንሲው መነሳት መቻል አለበት። ዛሬ ኢትዮጵያ ህዝብ ደስታው ሙሉ የማይሆንለት እስክንድር ዶክተር አብይ ዛሬ ከተናገሩት ምንም የተናገሩት ነገር የለም። ዛሬ በኢትዮጵያ ውስጥ ያሉ የፖለቲካ እስረኞች እስክንድር ነጋን ብትወስድ፣ ሌሎች አብረው ታስረ ያሉት በሙሉ ዶክተር አብይ ዛሬ ከተናገረው ምንም ወጣ ያለ ነገር የለም። ስለ ፍትህ ነው የተናገሩት፣ ስለ አንድነት ነው የተናገሩት፣ ስለ ሰላም ነው የተናገሩት። ዛሬ ዶክተር አብይ ያሉት ነገር አለ፣ አንዱ ራቡን እያደረ አንዱ ዘርፎ ሀብታም መሆን አይችልም ነው ያሉት። ይሄንን ነው የተናገሩት ልጆቹ። ምንም እኮ እስር ቤት ያለው ሰው በሙሉ ይሄንን ነው የተናገሩት። ስለዚህ ዛሬ ዶክተር አብይ ይሄን እየተናገሩ እነ እስክንድር ሁለት ቀን ሶስት ቀን አራት ቀን አንድ ሳምንት እስር ቤት የሚቆይ ከሆነ በጣም ከባድ ነው የሚሆነው። ስለዚህ ዶክተር አብይ ወደፊት መሄድ ከፈለጉ እንዲሚሏቸውና የሚደራደሯቸው የፈተና የሚሰጣቸው ኃይል አለ፣ በደንብ አለ። ሆኖም ግን ዛሬ በኢትዮጵያ ውስጥ ያለው የህወሀት የደህንነትና የወታደራዊ አቅም ብቻ አይደለም፣ ያ ብቻ ጉልበት አይደለም፣ የህዝብ ጉልበት አለ፣ ፒፕል ፓወር የምንለው አለ። ህወሀትን እጁን ጠምዝዞ የተሻለ አመራር ወደፊት እንዲመጣ ያደረገው የህዝብ ጉልበት አለ። የህዝብ ጥያቄ ብቻ ሳይሆን ጥያቄውን መንግስት እንዲፈጽምለት ሊያስገድድ የሚችል አቅም ተገንብቷል በሀገሪቷ ውስጥ። ያንን አቅም በመጠቀም ከውስጥ የሚፈታተኗቸውንና ለውጥ እምቢ የሚሉትን ኃይሎች ለመቋቋም ይችላሉ። ይሄንን በማድረግ ከሄዱ ሀገር ውስጥም ሆነ በውጭ ሀገር ያለ ነው እኛ ብቻ ሳይሆን የዓለም ማህበረሰብም ከጎናቸው ሊቆም ይችላል። ያ አይደለም ተብሎ ግን ስልጣን ላይ ለመቆየት ስልጣናቸው ሊፈነቅሉን ይችላሉ ብለው የሚፈሩትን የወታደራዊና የደህንነቱን ኃላፊዎችና ባለስልጣናት ብቻ በመፍራት የኢህአዴግን የበላይነት ለማስቆየት እሞክራለሁ ካሉ እሳቸውም እንደ ቀድሞ ጠቅላይ ሚኒስትር ኃይለማርያም በአጭር ጊዜ ውስጥ ከስልጣን የሚወገዱበት እድል ነው የሚፈጠረው እና ያንን ለማስቀረት ሀገርንም ለማዳን ይህን ታሪካዊ ኃላፊነት በአጥጋቢ ሁኔታ ለመወጣት ህዝቡ እየጠየቁ ያለውን ለውጥም ወደ ዲሞክራሲ የሚደረገውን ሽግግር ማፋጠን አለባቸው። ይሄን ለማድረግ የስቴት ኦፍ ኢመርጀንሲውን ማንሳት፣ እስረኞችን መፍታት፣ ከተቃዋሚው ጋር ተቀራርቦ መደራደርና ምርጫ የሚካሄድበትን ሂደትና ጊዜ በአፋጣኝ መወሰን አስፈላጊ ይመስለኛል።
መልካም ዶክተር ታዬ የመጨረሻውን እድል ለእርስዎ ልስጥ። ዶክተር አብይ እንደ ሀገር ያለንን ሀብት አሟጠን ለመጠቀም የምናደርገው ጥረት በቂ ሳይሆን ሲቀር መቆጨታችሁ አይቀርም፣ መቆጨትም አለባችሁ ይላሉ ታዳሚያቸውን። ይህንንም ሁኔታ ለመለወጥ ለሁላችንም የምትበቃ በዚያው ልክ ግን የሁላችንም ተሳትፎ የምትፈልግ አገር አለችን። እውቀታችሁና ልምዳችሁን ይዛችሁ ወደ አገራችሁ መመለስና አገራችሁን አልምታችሁ መልማት የምትሹ ሁሉ እጃችንን ዘርግተን እንቀበላለን ይላሉ። ስለ ይቅርታ ይናገራሉ። ቀደም ብሎ በአቶ ጀዋር የተጠቀሱትን የሁሉንም ተሳትፎ የሚጠይቅ ለውጥ እንቅስቃሴ ውስጥ ፈቃደኝነትን መሰረት ያደረገ የሚመስል ሀሳብ ነው የሰነዘሩት። እርስዎ እንደሚመሩት ሸንጎ ያለ ድርጅት፣ ሌሎችም ተቃዋሚ ድርጅቶች ምን አይነት ድርሻ ሊኖራቸው ይችላል? በዚህ በጠቅላይ ሚኒስትሩ ንግግር የቱን ያህል ተጋብዛችኋል? በእርግጥ ወደ ተግባራዊ የለውጥ እንቅስቃሴ ውስጥ ለመግባት።
አመሰግናለሁ። ቁልፉ ተግባራዊ የሚለው ነው። ወደ ተግባር ከተገባ ድረስ በሸንጎ በኩል ዛሬ አይደለም፣ እሳቸው ስለተናገሩ አይደለም፣ ትላንት አይደለም፣ ከሸንጎ ምስረታ ከአንድ አመት በኋላ የብሔራዊ መግባባትና ሰላማዊ ትግል ብሎ በጉባኤ የወሰነ አቋም ይዞ ነው ሲንቀሳቀስ የነበረው እና ከዛም አልፎ አሁን የመጨረሻውን እንኳን ብናይ ባለፈው ወር ውስጥ ሲያትል ላይ ፌብሩዋሪ ላይ በተደረገው ስብሰባ ላይ ጉባኤ እንዲዘጋጅ፣ ሁሉን አቀፍ ጉባኤ እንዲዘጋጅ፣ ብሔራዊ መግባባትን መሰረት ያደረገ ወደ ሽግግር ዘመን የሚያመራን ጉባኤ እንዲዘጋጅ ብሎ 26 የፖለቲካ ድርጅቶች የተሰባሰቡበት ውሳኔ አስተላልፎ ነው የተለያየው። ይህ ማለት ምንድን ነው? በእኛ በኩል ፍቃደኝነታችንን ዝግጁነታችንን ለረጅም ጊዜ የቆየንና አሁንም ዝግጁ መሆናችንን ነው። ነገር ግን ታሪክ አለ። እንግዲህ ወደ ኋላ ተመልሰን ስናይ በሀገራችን ታሪክ ውስጥ ይሄ አሁን ያለው ኢትዮጵያ ውስጥ ያለው ይሄ አደጋ አገዛዝ ኢትዮጵያን በተቆጣጠረበት ጊዜ ሁሉን አቀፍ የሽግግር ኮንፈረንስ ምናምን ብሎ ሲጠራ ያን ጊዜ እስር ቤት ውስጥ ወስሎ ወርውሯቸው ለብዙ ዘመን ከእስር ቤት ሲማቅቁ የነበሩ የትግል ጓዶች እንዳሉ እናስታውሳለን። ያ አይነት ነገር ይደገማል ብለን ባንገምትም ያ እንዳይደገም ማረጋገጥ አለባቸው። ይሄ የሚያረጋግጡት ምንድን ነው? በመናገር ብቻ አይደለም፣ በተግባር ሲያውሉት ነው። ቅድም አቶ ጀዋርም እንዳለው በዛሬው ንግግር ውስጥ ለምሳሌ ያልተካተቱም ከምላቸው ሁለት ዋና ነገሮች አቶ ጀዋርም ያነሳቸው ናቸው። የዚህ የጊዜያዊ አዋጅ ጉዳይ ያ ባለበት በወታደራዊ አገዛዝ ውስጥ ባለችበት ኢትዮጵያ እንዴት ነው ይሄ የሚባለው ሰላም፣ እርቁ፣ ምኑ ሁሉ ሊመጣ የሚችለው? እስረኞችን የመፍታት ነገር ምንም አልተጠቀሰም በዚህ በንግግራቸው ውስጥ። ይሄ እንደው በአንደኛው ቀን መተቸት አስቸጋሪ ቢሆንም ከንትን ከኢህአዴግ ካወጣው መግለጫ ጋር ከዚህ ሳምንት ተሰብስቦ ካወጣው መግለጫ ጋር ሲወዳደር ጥሩ እንትን ነው። እስከዛሬ ስንሄድበት የነበረው ጉዞ በጣም ጥሩ ነው፣ አሁንም እድል ስጡን የሚል ነው። እና የኔ ፍራቻ በውስጥ የትንሽ ፍራቻ የምንድን ነው? ይሄንን ከኢህአዴግ ማዕቀፍ ውስጥ መውጣት እስካልተቻለ ድረስ ያው የኢህአዴግ አባል ስለሆኑ የሚባሉትን አሁን በንግግራቸው የተጠቀሱትን ነገሮች ሁሉ ተግባራዊ ማድረግ የሚከብዳቸው ይመስለኛል። ከዛ እንግዲህ ለመውጣት የኢትዮጵያ ሕዝብም የሚጠይቀው የስርዓት ለውጥ ነው እንጂ ኢህአዴግን ጠጋግኖ ወይም ሪፎርም አምጥቶ እንዲቀጥል ሳይሆን የስርዓት ለውጥ ለማምጣት ዛሬ የተናገሩትን ተግባራዊ እንዲያደርጉ እንቅስቃሴ ሲጀመር የህዝብን ማመኔታ ያገኛሉ። በእኛ በኩል ደጋግመን ያልነው ነው፣ ተሳትፏችንንም ድጋፋችንንም ልንገልጽ እንችላለን። በተግባር ሲፈተን ነው። ግን ለጊዜ መግዣ የሚሆን ከሆነ ያው ውሎ አድሮ የምናገኘው የምናየው ነገር ስለሚሆን እንደ ኢህአዴግ መሪነት ሳይሆን እንደ ኢትዮጵያ ህዝብ መሪ ሆነው የኢትዮጵያን ህዝብ እሳቸውም እንዳሉት ጥቅም የሚያስጠብቅ ነገር ለማድረግ ዝግጁ ከሆኑ በእኛ በኩልም ዝግጁ ማንሆንበት ምንም ምክንያት የለም።
ብለዋል። የአስቸኳይ ጊዜ አዋጁን ማብቂያ ማግኘት ከመጀመሪያው እርምጃዎች ውስጥ እንዲሆንም ገልጻችኋል። በአቶ ጀዋርም ንግግር ቀደም ብሎ ሙሉ የማያደርገው ያሉት የእነ እስክንድርና ሌሎች ብዙዎች ዛሬ ምስር ላይ ያሉ በፖለቲካ አስተያየታቸውና በመጽሐፍ መናገራቸው ስር ላይ ያሉ መውጣታቸውን የተመለከተውን ጨምሮ ጠቅላይ ሚኒስትሩ እንግዲህ በንግግር ነጻነት የሚያምኑ ናቸውና ለቃለ ምልልስ በተገኙ የመጀመሪያ አጋጣሚ የምንመለከታቸው ጭብጦች ይሆናሉ። ለአሁኑ ግን ዶክተር ታዬ ዘገየ፣ አቶ ጃዋር መሐመድ አመሰግናለሁ ለጊዜያችሁ፣ ጊዜ ይስጥልኝ።
አቶ አሉላ አንተንምና ቪኦኤን በጣም አመሰግናለሁ። ይህንን በሙያችሁ ሀገራዊ ጉዳዮችን ለማንጸባረቅ እና እንድንወያይ በምታደርጉት ጥረት ላይ እንድትቀጥሉበት እያበረታታው ለተሰጠን እድል ደግሞ በራሴና በሸንጎ ስም ከፍ ያለ ምስጋናዬን ለማቅረብ እወዳለሁ።
አመሰግናለሁ አሉላ። ሚዲያው በተለይ ቪኦኤ፣ ሌሎች ሚዲያዎችም ዛሬ የሚታየው የተስፋ ጭላንጭል እንዲመጣ ከፍተኛ ሚና ስለተጫወቱ ሊመሰገኑ ይገባል። ወደፊትም ነጻና ዲሞክራሲያዊ በሆነ ሀገር ውስጥ ስራችሁን የበለጠ እንደምትቀጥሉ ተስፋ አደርጋለሁ።
እንግዶቻችንን ዶክተር ታዬ ዘገየንና አቶ ጀዋር መሐመድን ለጊዜያቸው እናመሰግናለን።